የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልን እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ የካቲት 12 2012 ዓ.ም ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። የአክቲቪስት ጀዋር መሐመድን የዜግነት ጉዳይ በተመለከተ በምሽቱ ዘገባ አለን።
ጀዋር ያቀረበው ፍለሰት ኢትዮጵያዊ ዜጋ መሆኑን ኮስተነ ለኢትዮጵያዊ ዜግነት መስማማትን መቻሉን ኮስተነ ስለም ያረጋግጥ የዜግነት ምስክር ወረቀት እንሰጣለን።
የመጣ ቦርድ የህዝብ ግንኙነት ኃላፊ ወይዘሪት ሶሊያና ሽመልስ ነበሩ። የኦሮሞ ፌደራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲናም በጉዳዩ ላይ ምላሽ ሰጥተዋል።
እንግዲህ መንግስት ኢሚግሬሽን ይወስናል አይወስንም ምንም የሚባለው ለራስ ፓስፖርት ለመጠቀም ካልሆነ በስተቀር ለኛ እንትን ዜግነት ጥያቄ ላይ ለኛ በቂ ነው እንግዲህ እንትናለን
ዘገባለን። ወጣት የፈጠራ ባለሙያም እናስተዋውቃቸዋለን።
ምንም አይነት መብራት የሌለበት ከመብራት ግንኙነት ውስጥ የሆነ ቦታ ላይ 24/7 ቀን ኤሌክትሪክ እንዲያገኙ ማድረግ ይችላል።
መሳፍንት አለበል ይባላል። ተፈጥሯዊና ታዳሽ የሆኑ የኃይል ምንጮች ላይ መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች የሚያቀርብ ወጣት ነው የምሽቱ እንግዳችን አድርገናል። ዛሬ እለቱ የካቲት 12 የሰማዕታት መታሰቢያ በዓል ተከብሯል። እሱን የተመለከተን መሰናዶ ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩና እኚህና ሌሎች ለምስቱ ያስተናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሽ ኤደን ገረመው ሲሆን ፕሮግራም በማቀናበር ኤልያስ አስማራ አብሮችን ይቆያል። በቅድሚያ ግን ለዜናዎቹ ካፕታን ስዩም ጋር አጥራቸዋለሁ።
አመሰግናለሁ ኤደን። ትናንት ረቡዕ ማታ ጀርመን ውስጥ ተጠርጣሪ አጥቂውን ጨምሮ የ11 ሰው ህይወት የጠፋበትን ጥቃት ምርመራ ፌደራል አቃቢያን ህግ ሊረከቡ ነው። አቃቢ ህጎች እንዳሉት አጥቂው በቀኝ ክንፍ ጽንፈኝነት ተነሳስቶ ነው ተኩስ የከፈተው። አጥቂው ሃናው በመትባል ከፍራንክፈርት ወጣ ብላ የምትገኝ ከተማ የውጭ ሀገር ተወላጆች በሳደሙባቸው ሁለት ቡና ቤቶች ተኩስ ከፍቶ 10 ሰው ገድሎ ብዙዎቹን ማቅሰሉን ፖሊሶች ተናግረዋል። እማኞች አጥቂው የተጠቀመበትን መኪና በመጠቆማቸው ፖሊስ ቤቱ ድረስ ተከታትሎ በሚገባበት ወቅት የአጥቂውንና እናቱ ናቸው የተባሉ ሴት አስክሬኖችን እንዳገኘ ገልጸዋል። አዲስ የኮሮና ቫይረስ ተያዦች ቁጥር ከምንጊዜው የሚበልጥ ቀንሷል ስትል ቻይና ተናግራለች። ወረርሽኙ ከሁለት ወራት በላይ በፊት ከተቀሰቀሰ ወዲህ ቻይና ውስጥ ከ2000 የሚበልጥ ህዝብ ገድሏል። የሀገሪቱ የብሔራዊ ጤና ኮሚሽን ባወጣው መግለጫ እንዳለው በትናንትናው ዕለት የተመዘገቡት አዲስ የኮሮና ቫይረስ ተጠቂዎች ቁጥር 394 ብቻ ነበረ። ለንጽጽር ማክሰኞ ዕለት 1749 ተመዝግበዋል። ተጨማሪ 114 ሰዎች በበሽታው ምክንያት በመሞታቸው እስካሁን የሞቱ ሰዎች ቁጥር 2118 ደርሷል። አጠቃላይ የተረጋገጡ የቫይረሱ ተጠቂዎች ቁጥር ደግሞ 74576 መድረሱ ተጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮና የሳውዲው ንጉስ ሳልማን ኢራን ስለደቀነቻቸው የጸጥታ ችግሮች ዛሬ ሪያድ ውስጥ ተወያይተዋል። ማይክ ፖምፒዮ ትናንት ለጋዜጠኞች በሰጡት ቃል ከኢራን ጋር ለመደራደር ዝግጁ እንደሆኑ ገልጸው ነገር ግን ከዚያች ሀገር መሪዎች ጋር ድርድር ለመቀመጥ አልቸኩልም ማለታቸው ተጠቅሷል። ዩናይትድ ስቴትስ የኢራንን የኒኩሌር መርሃ ግብር ከሚመለከተው ዓለም አቀፍ ስምምነት ከወጣች ወዲህ የሁለቱ ሀገሮች ውጥረት እየተባባሰ መጥቷል። ኤደን ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
አመሰግናለሁ ሀብታሙ ስዩም። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። የውጭ ሀገር ዜግነትን መልሶ ኢትዮጵያዊ ዜግነትን ለማረጋገጥ ማመልከቻ ማቅረብ ብቻውን በቂ እንዳልሆነና የምስክር ወረቀት መያዝ እንደሚያስፈልግ እንደተረዳ ምርጫ ቦርድ አስታውቋል። ከአክቲቪስት ጀዋር መሐመድ ጋር የተያዘ ፕሮግራም ነው ይሄ ፕሮግራማችን። ይሄ ፕሮግራም ወደ በኋላ ላይ ይሰማል። ከዛ በፊት ግን በባህር ዳር ከተማ የሚኖር አንድ ወጣት የፈጠራ ባለሙያ እናስተዋውቃችሁ። ይህ ወጣት መሳፍንት አለበል ይባላል። ተፈጥሯዊና ታዳሽ የሆኑ የኃይል ምንጮችን መሰረት ያደረጉ የቴክኖሎጂ ውጤቶችን ለተጠቃሚዎች በማቅረብ ላይ የሚገኝ ወጣት ነው። መሳፍንት የሰራውን በፀሐይ ኃይል የሚሰራ የመስኖ ልማት ደጋፊ መሳሪያ የተመለከተው የእርሻና የገጠር ትብብር የቴክኒክ ማዕከል የተባለ ድርጅት ከሰሞኑ ሸልሞታል። በአሁኑ ሰዓት በውጭ ሀገር ከሚኖሩ አጋሮቹ ጋር ዮቶፕ ፓወር ቴክ የተሰኘ ድርጅት ከፍቶ ተጨማሪ የቴክኖሎጂ ውጤቶችን በማምረት ላይ የሚገኘው መሳፍንት የዝንባሌው መነሻ ባደገበት ስፍራ ላይ የነበረው የኃይል እጥረት መሆኑን ከሀብታሙ ስዩም ጋር ባደረገው አጭር ቆይታ ያስታውሳል።
ሰው ልጅ ያደኩበት ሀገር ክምር ድንጋይ ይባላል። የመብራት አቅርቦት አልነበረንም እና በግል ጀኔሬተር እንጠቀም ነበረ። በግል ኤሌክትሪክ ማመንጫ በነዳጅ የሚሰራ ጀኔሬተር ስለነበረ የኤሌክትሪክ የማገኝበት ጊዜ በጣም አጭር ነው ውስን ነው። እኔ የሚያስፈልገኝ የኤሌክትሪክ ሽፋን ሰዓት ከፍተኛ ስለነበረ እሱን ችግር ለመቅረፍ የሞከርኳቸው ሙከራዎች ናቸው ወደ ፈጠራው እንድገባ ያደረጉ።
በቅርቡ ሽልማትን ካስገኙልህ የፈጠራ ስራዎች እስቲ እንጀምርና በስካሁኑ ጉዞ ለተጠቃሚዎች ያደረስካቸው ግኝቶችን እስቲ በተወሰነ መንገዱ አስቀኝን። ምን አይነት ነገሮችን ሰርተሃል? ጠቀሜታቸውስ ምንድን ነው?
ጥሩ። ለተጠቃሚዎች ያደረስኳቸው ክልሉን ዳታ ማዕከል ፓወር ሳይቆራረጥ እንዳገኝ ያደርግ ዩቲኤስ የማይቆራረጥ የኃይል ምንጭ በአንድ ቻርጅ እስከ 48 ሰዓት እና እስከ 78 ሰዓት የሚሆን ለዋናውም ለምክትል ዳታ ሴንተሩም ይሰራለ። እስካሁን ከነበሩት ኬሶች ለየት የሚያደርገው በ30 ደቂቃ ቻርጅ ውስጥ 78 ሰዓት መስራት ማስቻሉ ነው። ከዛ ባሻገር መብራት በቀጥታ ሰዓት ጀኔሬተር አላቸው። ባካፕ ጀኔሬተር፣ ተለዋዋጭ ጀኔሬተር አለ። ጀኔሬተሩ ሲነሳ ዩፒኤች ያለ ወስ ስለሚሆን ጀኔሬተር እና ዩፒኤች በኮምፒውተር ቋንቋ ወይም በራሳቸው ቋንቋ በሚግባቡበት ተገናኝተው ፍክነት እንዳይኖር ያደርጋል። ከዛ ባሻገር ኤፒኤሶች አሉ፣ የአውቶማቲክ ትራንስፈር ስዊች። መብራት ሲጠፋ ጀኔሬተር ተመልሶ ወደ ስራው እንዲገባ የሚያደርግ ኤፒኤስ አለ። እሱ ለባህር ዳር ዩኒቨርሲቲ ተገጥሟል። ሶላሮች አሉ፣ በትንሽ የሶላር ፓናሎች ከፍተኛ ኤሌክትሪክ ማመንጨት እንዲችሉ ተደርገው ለመምሪያ ቤቶችም ለሪጌሽን የተገጠሙ ሶላሮች አሉ።
መሳፍንት፣ የበለጠ ለአድማጮች ግልጽ እንዲሆንልን አንተ የሰራሃቸው መሳሪያዎች ከፀሐይ ብርሃን የሚገኝን ኃይል በመቀየር መብራት በማይኖርበት ጊዜ ምትክ የሚሆን ኃይል የሚያቀርቡ ናቸው ማለት ይቻላል?
እሱንም ማለት እንችላለን። ከዛ ባሻገር ምንም አይነት መብራት የሌለበት ከመብራት ግንኙነት ውጭ የሆነ ቦታ ላይ 24/7 ሰዓት 7ቱንም ቀን ኤሌክትሪክ እንዲያገኙ ማድረግ እንችላለን። መብራት ያለበት ቦታ ላይ ሶላር ፓነል ሳይኖር መብራት የሚችሉ ላይክ ጀነሬተር ሆኖ መጠቀም እንችላለን።
ለመስኖ ልማት የሚያገለግል ለውሃ ማጣሪያ ማገልገል የሚችሉ መሳሪያዎችንም እንደሰራክ ሰምቻለሁ። ስለ እነሱ ውስጥ የተወሰነ ነገር ንገረን።
ጥሩ። እነዚያ መሳሪያዎች ያለ ሰው እርዳታ የኢሪጌሽን ቴክኖሎጂን ወይም የውሃ ማጠጣት ስራውን የሚሰሩ ናቸው። አትክልት ለማድረግ የሚያስፈልገውን የውሃ መጠን በማነስነት የተገጠሙለት ማዳመጫዎች አሉ ወይም ሴንሰሮች። እነሱ አትክልቱ ለማደግ የሚያስፈልገውን የውሃ መጠን በማለፍነት አትክልቱ ተገቢውን የውሃ መጠን መስጠት የሚችሉ ቴክኖሎጂዎች ናቸው። ሶላር ለሪጌሽን ቴክኖሎጂ ይባላል። አውቶማቲክ ሶላር ለሪጌሽን ቴክኖሎጂ ይባላል። በተፈጥሮ የምናመርተውን ያክል ትክክለኝነት 80% በተመሳሰለ ሁኔታ እንድናመርት ያደርግናል። ያም በአመት ከሶስት ጊዜ ማምረት እንዲችሉ ያደርጋቸዋል። ገበሬዎችን ውሃ ማጠጣት አይጠበቅባቸው። እነሱ ምግብ ማብሰል ይችላሉ፣ ሶላሩን ተጠቅመው ኤሌክትሪክ እንዲሁም የሳተላይት ዲሾችን አክሰስ ማድረግ ይችላሉ።
መሳፍንት፣ እንግዲህ የአንድ የፈጠራ ስራ ወይም የአንድ ግኝት ውጤት የሚለካው ተጠቃሚዎች በሚሰጡት ምላሽ ልክ ነው። የአንተን ስራዎች ለመጠቀም የሞከሩ አርሶ አደሮች የሰጡህ ምላሽ ምን ይመስላል? የተጠቀሙ ሌሎች የአንተ ደንበኞችስ ምን አይነት ምላሽ ሰጡህ? በስካሁኑ ጊዜ
እንግዲህ በከፍተኛ ሁኔታ ተጠቃሚ የሆነው የክልሉ ሳይንስና ቴክኖሎጂ ነው። እንዲሁም የክልሉ ርዕሰ መስተዳድር ቢሮ እንግዲህ ቴክኖሎጂ ይጠቀማሉ። ቴክኖሎጂዎቹ አሁን ላይ ወደ ፋብሪካ ፋክተሪ እየተገነባ ነው። በማስ ፕሮዳክሽን መመረት ካልቻለ ገበሬዎች ተደራሽ አይሆንም። አፎርደብል አይደለም ፕራይሱ። ገበሬዎች መግዛት የሚችሉት በዛ ልክ ሲሆነ፣ ስለዚህ ዋጋው ከፍተኛ ስለሆነ ከዋጋ ውጭ ምንም አይነት ኮምፕሌን የለባቸው ወይም ተቃውሞ የለም። ዩቴሶቹ በተቃራኒ ሁኔታ የተገጠሙት ዩቴሶች ዓለም ላይ ካሉ ዩቴሶች አንደኛ የተሻለ ኃይል ይዘው መቆየት እድላቸው ከፍተኛ ነው። ሲቀጥል የሚገዙበት ዋጋ በጣም ዝቅተኛ ነው። የኛ ቴክኖሎጂ የአረንጓዴ ኃይል ልማትን ያበረታታል እና የንጹህ ኃይል ምንጭን ያበረታታል። የምንሰራቸው ከኢዌስት ነው። ኢዌስት ማለት በሰለጠነ ዓለም ላይ የአገልግሎታቸው የሚጨረሱ የኤሌክትሮኒክስ ማቴሪያሎች ናቸው። እነሱን በመሰብሰብ እነሱን ወደምንፈልገው ዓላማ በማዋል ነው ስራዎች የሚሰሩት። ከዛ አንጻር እንግዲህ እስካሁን ያለው ከሰዎች የመጣው አስተያየት በጣም ጥሩ ነው። ከመስሪያ ቤቶች ስፔሻሊ ከትልቅ መስሪያ ቤቶች የመጡ የሚያነሱ ክርጥሮ ሀሳቦች አሉ።
በስካሁኑ የፈጠራና እነዚህ ነገሮች የማምረት ጉዞ ውስጥ የገጠሙህ መሰረታዊ ችግሮች ምንድን ነበሩ? እንዴት አድርገህስ ተወጣቸው?
ሁሉም ሰው እንግዲህ ኢትዮጵያ ስኖር የፋይናንሻል ችግር አለ፣ የመስሪያ ቦታ አለ፣ ፕሮጀክትህን ማሳመን ሌላ ትልቅ የራስን ታስሆናል። እነዚህ ሁሉ ነገር ጠንካራ ሀሳብ ይዘህ እስከተነሳህ ድረስ ጊዜን የሚወስዱ የሚያደክሙ ግን የሚሳኩ ነገሮች ናቸው። የፍላጎት ክልክ ትልቅ ከሆነ የምደክመው ድካም ትልቅ ነው። ስኬትህ እሱም ትልቅ ይሆናል። በድካምህ ልክ ስትሰራ ሁልጊዜ መሰናክል አለ። ካልሰራህ መሰናክል የለም እና ስራ ላይ የሚጠበቁ ነገሮች ናቸው ያጋጠሙኝ። ከዛ የተለየ ከባድ የምለው ቻሌንጅ አላጋጠምም።
በቀጣይ ጥቂት ዓመታት ውስጥ እነዚህ ነገሮች መስራት እፈልጋለሁ፣ እነዚህ ነገሮችን ለተጠቃሚዎች ማቅረብ እፈልጋለሁ ብለህ ያስቀመጥካቸው ዝርዝር እቅዶች ካሉ ውስጥ የተወሰኑት ናገራል?
ጥሩ። እንግዲህ እንደነገርኩ ፋብሪካ በግንባታ ላይ ነው ያለው እና ተወሰነ ክፍያ የገጠራማውን ክፍል ከመብራት ጋር ሳይገናኙ ውሃ ፓምፕ ማንቀሳቀስ የሚችል የአውቶማቲክ ሪጌሽን መስራት የሚችል እና ምግብ ማብሰል የሚችሉበትን ሶላር ፓነል በጣም በዝቅተኛ ዋጋ ጊዜ ሂደት መክፈል በሚችሉበት ክፍያ እሱን አመቻችተን ለገበሬ ተደራሽ መሆን እንፈልጋለን። ከዛ ውጭ ሀገራችን ላይ ከፍተኛ የሆነ የሀይል መቆራረጥ አለ። እሱን ችግር መቅረፍ የሚችሉ ብዙ ፕሮጀክቶች አሉ። ኦልሬዲ ተጀምረውን ተግባራዊ እየተደረጉ ያለው ናቸው። ጊዜም ነው የሚጠብቁት። ከአንድ አመት በኋላ እንግዲህ እነዚህ ሁሉ ህልሞች እውን ይሆናሉ። የከተማ የውሃ ማጠጫ ቴክኖሎጂዎች አሉ፣ ድሮኖች አሉ። እነሱን ጨምሮ እንግዲህ ከአንድ አመት በኋላ ሙሉ ለሙሉ ምርት ላይ ይገባሉ።
በጣም አመሰግናለሁ መሳፍንት። ቀሪው ዘመንህ ስኬት የሚመዘገብበት ያሰብከው ሁሉ የሚሳካበት እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
አመሰግናለሁ። ሰላም ቀን ይሁንልህ።
ሀብታሙ ስዩምና እንግዳውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን በመጀመሪያ ላይ ወዳስደመጥናችሁ ወደ ቀዳሚው ርዕሳችን እንሻገራለን። የውጭ ሀገር ዜግነትን መልሶ ኢትዮጵያዊ ዜግነትን ለማረጋገጥ ማመልከቻ ማቅረብ ብቻውን በቂ እንዳልሆነና የምስክር ወረቀት መያዝ እንደሚያስፈልግ እንደተረዳ ምርጫ ቦርድ አስታውቋል። ጽዮን ግርማ ዝርዝር አላት።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ አባል የሆኑትን አቶ ጀዋር መሐመድን የዜግነት ጉዳይ በተመለከተ ለውሳኔ የተቸገረበት ሐሳብ እንዳለው በመግለጽ ማብራሪያ እንዲሰጠው የጠየቀው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ዝርዝር ማብራሪያ እንደሰጠውም ቦርዱ ገልጿል። የቦርዱ የኮሙኒኬሽንስ ኃላፊ ወይዘሪት ሶሊያና ሽመልስ ወደ ኤጀንሲው ደብዳቤ ለመጻፍ ያበቃቸውን ምክንያት ወደ ኋላ ተመልሰው ያስታውሳሉ።
የኢሚግሬሽን እና የዜግነት እና ሁነት ጉዳዮች ኤጀንሲ ለጻፍነት ደብዳቤ መስጠቷል በተባለው ቀን አስገብተዋል። ደብዳቤያቸው በዛው አንድ ጊዜ ጠቅለና ነገር ሲያህል የሚለው ምንድን ነው? የጠየቅናቸው የነበረው ኦፌኮ እንደ ፓርቲ ለዚህ ጉዳይ ጥያቄ ሲጠየቅ መልስ ሊሰጥ ያለ የነበረው ዋና ዋናዎቹ ሶስቱ መስፈርቶች ማለትም አቶ ጀዋር ወደ ሀገር ቤት ተመልሰው ኢትዮጵያ ውስጥ እየኖሩ እንደሆነ፣ ከዛ በተጨማሪ ደግሞ ከዚህ በፊት የነበራቸውን የሌላ ሀገር ዜግነት መተዋቸውን፣ ከዛ ደግሞ ያንን ማመልከቻም ደግሞ መኖራቸው መኖሪያ ያዛቸውን እዚህ ማድረጋቸውን ዜግነት መተዋቸውን የሚገልጽ ማመልከቻ ለኤጀንሲው በማስገባታቸው ከዚህ በኋላ ከኤጀንሲው የሚጠበቅ ምንም አይነት የጽሁፍም ሆነ የሰነድም ሆነ ሌላ ምላሽ የለም። ምክንያቱም ከህግ በሚመነጭ መብታቸው አውቶማቲካሊ ኢትዮጵያዊ ሆነዋል ማለት ነው ብሎ ሰነድ ማቅረብ አይገባንም ብሎ ነበረ ምላሽ የሰጠው።
ወይዘሪት ሶሊያና አያይዘው የኢሚግሬሽን ዜግነትና ወሳኝ ሁነት ኤጀንሲ ለዚህ ዝርዝር ማብራሪያ ለጠየቀው ደብዳቤያቸው ምላሽ እንደሰጣቸው ምላሹንም በዝርዝር ያስረዳሉ።
በቦርዱ ደግሞ የኤጀንሲውን የጠየቀው ጥያቄ የምን ነበረ? ኤጀንሲው በህጉ ላይ በአንቀጽ 22-23 ላይ የተቀመጠውን ኢንተርፕሬት ከማድረግና ትርጉም ከመስጠት ይልቅ ኤጀንሲው በዛ ህግ መሰረት የሚሰራው እንዴት ነው የሚለውን ለኤጀንሲውን ወድ ላይ የሰጠ ነው። እንዴት እንደሚሰራ ጭብጡ መግለጽ አስቀምጠል። አዎ፣ ኤጀንሲው ያለው ምንድን ነው እንግዲህ አንድ ሰው የትውልደ ኢትዮጵያ የሆነ ኢትዮጵያ ዜግነት መልሶ ለማግኘት ማመልከት ይችላል ብለዋል። ማመልከት ሲያመለክት ደግሞ ወደ ሀገር ውስጥ መመለሱን፣ ኢትዮጵያ ውስጥ መኖሪያ ውስጥ ማድረጉን፣ የቀድሞ ዜግነቱን መተውን እና ከዛ ደግሞ ማመልከቻውን አንድ ላይ አድርጎ ለኤጀንሲው ማመልከት ይችላል ይላል። ከዛ ኤጀንሲ በተጨማሪ የገለጸው ምንድን ነው የማመልከቻ ሲደርሰው ይህን ማመልከቻ የሚያይ ኮሚቴ እንዳለ ገልጾልናል ኤጀንሲ። ያ ኮሚቴ ተሰብስቦ አይቶ የውሳኔ ሀሳቡን ለኤጀንሲው ኃላፊ እንደሚያቀርብ ለተቋሙ እንደሚያቀርብ እና ተቋሙ ይህንን የውሳኔ ሀሳብ ሲቀርብለት ቢያውን ያቀረበው ግለሰብ ኢትዮጵያዊ ዜጋ መሆኑን ከወሰነ እና ኢትዮጵያ ዜግነት መልሶ ማግኘት መቻሉን ከወሰነ እሱን የሚያረጋግጥ የዜግነት የምስክር ወረቀት እንሰጣለን።
እንግዲህ ይህን መነሻ በማድረግም ቦርዱ ስብሰባ መቀመጡን እና ኦፌኮ ለቦርዱ ባቀረበው ማመልከቻ ላይ አቶ ጀዋር መሐመድ ዜግነት ማግኘታቸውን የሚያረጋግጥ የምስክር ወረቀት ስለሌለ እሱን እንዲያመጡ ለ ኦፌኮ ደብዳቤ መጻፋቸውን ወይዘሪት ሶሊያና ሽመልስ ይናገራሉ።
ወርዱ እንደኔ ያለው ይሄንን አይቶ የኦፌኮ ክርክር ባንድ በኩል አለ ፓርቲው ያቀረበው ምንም አይነት ሰነድ አያስፈልግም የሰነድ ምንም ሰነድ የለም እነዚህ መስፈርቶች ተማርተው አንቻቸው ፈጣጣ አውቶማቲካሊ የኢትዮጵያ ዜግነት እንዳገኙ ነው እና ስለዚህ ምንም አይነት ሰነድ ለማቅረብ አንገደድም ብሎ ያቀረበው ክርክር ነበረ። ኤጀንሲው ደግሞ ባንድ በኩል ደግሞ ቦርዱ የተረዳው ደግሞ ከኤጀንሲው ምላሽ በርግጥ የሚሰጥ ሰነድ መኖሩንና ከማመልከቻው በተጨማሪ በኮሚቴ መታየትና ሰነድ ደግሞ እንደሚሰጥ ሰርተፊኬት እንደሚሰጥ ከኤጀንሲው ውሳኔ ተረድተን ስለዚህ በሁለቱ መካከል ያው ልዩነት አለ ማለት ነው። ፓርቲው ያቀረበው መከራከሪያና ኤጀንሲው አስተራሪ ነው ያለው መካከል ላይ ያለው ልዩነት አለ። ስለዚህ ዛሬ ለኦፌኮ በላክነው ደብዳቤ ቦርዱ የላከው ደብዳቤ ላይ የገለጸው ኤጀንሲው ያገኘነውን ደብዳቤ አባሪ አድርገን ለፓርቲው ልከናል። ስለዚህ ኤጀንሲው ለላከልን ደብዳቤ መሰረት በኮሚቴ ተወስኖ ውሳኔ ሀሳቡ ለባለስልጣኑ ቀርቦ የሚሰጥ ሰነድ መሰጠት ይችላል። ያን ሰርተፊኬት ተባካቸው አቅርቡልን ብለን ነው ማለት ነው በደብዳቤ መልስልናቸው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው አቶ ጃዋር አስፈላጊውን ሁሉ አሟልተው ማስገባታቸውንና ህጉም ቢሆን ኤጀንሲው ውሳኔ ይሰጣል እንደማይል ገልጸው ምርጫ ቦርድ ለምን ደጋግሞ ደብዳቤ እንደሚጽፍላቸው እንዳልገባቸው ተናግረዋል።
አማርኛ ማምብባለው በእንግሊዘኛ ማምብባለው በሁለቱም ማመልከት ይላል በእንግሊዘኛ አፕላይ ይላል እንጂ ውሳኔያቸውን አይጠብቅ አይጠይቅም ሲወስኑ የሚል የለበት። እንግዲህ እንዳልኩሽ ናውስ ማድረግ ወደ ሀገር ተመልሶ መኖር መጀመር ከዛ በኋላ ደግሞ ማመልከት ወይም ኢት ሂ አፕላይ ይችላል በቀጥታ እንጂ የመንግስት ይወስናል አይወስንም እነዛ የሚባለው ለአራት ፓስፖርት ለመጠት ካልሆነ በስተቀር ዜግነት ጥያቄ ላይ ለኛ በቂ ነው የሚል እንትን አለ። ዜጋን እኮ መከልከል አይቻልም። ወንጀል ከሰጋ ታስራለች እንጂ የሚት አንድ ዜጋ ዜግነት ማግኘት አይገባውም ብሎ መከልከል በየትኛውም ዓለም ሕግ ድሮ በጀነ ጆሴፍ ስታሊን ዘመን ማባረር ይቻል ነበረ። ወደ ማሳደድ ከሀገር ዲፖርት ማድረግ ለምሳሌ ትሮትስኪ ወደ ምንድን ነው ደቡብ አሜሪካ ውስጥ ነው የሞተው ጆሴፍ ስታሊን አባረሩት ማለት ነው። ከዛ በዛን ዘመን እንጂ አሁን ባለው 21ኛው ክፍለ ዘመን አንድ ዜጋ ወንጀል እንኳን ቢሰራ ታስራለች እንጂ ሌላ አማራጭ የለም። ዞሮ ዞሮ ግን በእኛ በኩል ያለው ህግ ውሳኔ አይልም።
አቶ ጃዋር በበኩላቸው ይህንን ጉዳይ በተመለከተ ቀደም ሲል በፌስቡክ ገጻቸው ላይ ባሰፈሩት ዝርዝር ማብራሪያ የአሜሪካ ዜግነት ማጣታቸውን የሚያረጋግጥ ሰርተፍኬት መቀበላቸውን ገልጸው ማመልከቻና ሰነዶቻቸውን ለሚመለከተው የመንግስት ቢሮ ማስገባታቸውን በዝርዝር አስፍረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስ በበኩላቸው ይህ ክርክር ቀደም ሲል የነበረና ለኤጀንሲውም ደብዳቤ መጻፍ ምክንያት የሆነ ክርክር መሆኑን ገልጸው በቀጥታ ኤጀንሲው የህግ ትርጉሙን ባሰፈረው መሰረት አቶ ጃዋር መሐመድ የዜግነታቸውን የሚያረጋግጥ የምስክር ወረቀት ለቦርዱ መግባት እንዳለበት ተናግረዋል።
ያንግርማን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ @vioenews.com የኢሜል አድራሻችንን በመጠቀም መልእክቶቻችሁን አድርሱን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ላይ ደውሉና ለጋቢና ቪኦኤ ብላችሁ በነጻ መልእክቶቻችሁን አስቀምጡልን። በተለይ ወጣቶች እናንተን እንጠብቃለን። እንግዲህ ዛሬ የካቲት 12 የሰማዕታት ቀን ነው። የሚታወሰው ደግሞ የዛሬ 83 ዓመት ሞገስ አስገዶም እና አብርሃም ደቦጭ የተባሉ ወጣቶች የግራዚያኒ ጦር ላይ የወረወሩትን የቦምብ ጥቃት ተከትሎ የጣሊያን ጦር በሰላማዊ ሰዎች ላይ የፈጸመው ፍጅት ነው። ቀጣዩ መሰናዳችን እሱን በተመለከተ በንጉሴ አክሊሉ የተሰራ የሬዲዮ ማስታወሻ ነው።
ከ60 ዓመት በፊት ነው ጋዜጠኛው ልክ እንደዛሬ የካቲት 12 የሰማዕታት ቀን ላይ ልዩ ፕሮግራም ለመስራት ፈልጓል። ይህንኑ በጊዜው ለነበሩት ሚኒስትር አማክሯቸው በሐሳቡ ተስማምተው ቀጥል ብለውታል። ቀደም ብሎ ነበርና ዝግጅቱን ለማቀነባበር የፈለገው ድምጽ ላይብረሪ ገብቶ ለዝግጅቱ ተስማሚ የሆነ ዜማ ሲፈልግ ያጣል። ሬዲዮ ጣቢያውም ከተቋቋመ ገና 18 ዓመት ስለነበረው ድምጽ ላይብረሪው በሚገባል ተደራጀ። በላይብረሪው ያለው እንደ ፉከራ ሽለላ ቀረርቶ ብቻ ነው። እንደውም ያን ጊዜ የኢትዮጵያ ሬዲዮ ዜናም ሆነ ሙዚቃ ፕሮግራም የሚያስተላልፈው ዘማሪያን ድምጻውያን ከሀገር ፍቅር ቲያትር ቤት መጣው ስቱዲዮ ገብተው ቆመው ዘምረው ነበር በሰዓቱ ተገኝተው ላይቭ ያ ድምጽ የሚተላልፈው ስለዚህ ድምጽ መቅረጫ አልነበረም ይሄ ችግር ነበርና ጋዜጠኛው ብልክ ስለነበረ አገር ፍቅር ቲያትር ቤት ከዛው ከማስታወቂያ ሚኒስቴር ወጣ ብሎ በነገራችን ላይ ያን ጊዜ አገር ፍቅርና ብሔራዊ ቲያትር ሁለቱም በማስታወቂያ ሚኒስቴር ስር ነበሩ። ወጥቶ ለአንዱ ድምጻዊ ያማክረዋል። ያ ድምጻዊ እኔ ያለፍኩበት እኮ ነው ችግሩን እኮ አይቻለሁ። ያን ሁሉ የተከፈለውን መስዋዕትነት አይቻለሁ እኮ። እኔ ባጭር ጊዜ ውስጥ አዘጋጅቼ መጣለሁ ብሎት ተነጋግረው ይለያያሉ። ድምጻዊው ዜማውን ሰርቶ አቀነባብሮ አዘጋጅቶ ለጋዜጠኛው ልክ በጊዜው ይሰጣዋል። ጋዜጠኛውም ያንን ተጠቅሞ ፕሮግራሙን በለቱ በቀኑ የካቲት 12 ቀን ለአየር ለስርጭት ለሰው ጆሮ እንዲበቃ ያደርጋዋል። ታሪክ እንደሚታወቀው የካቲት 12 ቀን የሰማዕታት በዓል ግራዚያኒ በ1929 ዓመተ ምህረት የዛሬ 83 ዓመት ከአዲስ አበባ በተለይ ችግረኛ የሆኑ ሰዎችን 6 ኪሎ በሚገኘው በንጉሰ ነገስቱ ቤተ መንግስት እንዲሰበሰቡ አድርጎ ገንዘብ ይሰጣል ብሎ በብዙ ሺህ የሚቆጠሩ ነዳያን ችግረኞች በዚያ ቦታ ተሰብስበው እሱ ስለራሱ ብዙ ነገሮችን ይናገራል ይደሰኩራል ያወራል ያጫውታል። ህዝቡ የሚጠብቀው ደግሞ ችግረኛ ስለነበረ አብዛኛው ገንዘብ ነው። በዚህ ጊዜ በሀገር ፍቅር ስሜት የተቃጠሉት አብርሃም ደቦጭ፣ ሞገስ አስገዶም፣ ስሞን አደፍርስ የተባሉ ወጣቶች ግራዚያኒ ንጉሰ ነገስቱ ቤተ መንግስት ሰገነት ላይ ሆኖ ሲናገር ቦምብ ይወረውሩና ፍንጣሪው እሱን ይመታዋል። ሌሎችም ይመታሉ። በዚህ ንዴት እዚያ ያለውንም ህዝብ ሆነ ማንኛውንም የተገኘውን በጥይት በአካፋ በዶማ እንደውም ሰውን በየቤቱ እየተዘጋበት እየተቆለፈበት በሰዓት እንዲቃጠል አርጎ በሺ የሚቆጠሩ ኢትዮጵያውያን ያለቁበት የሰማዕታት ቀን ነውና ዛሬ ሊዘከር ይገባል። ይህም ዜማ በዚህ አይነት መንፈስና ስሜት የተዘጋጀ መሆኑን ለትውልዱ ለማስረዳት ነው ያቀረብነው። በዚያን ወቅት ቀንጌታ ይወፍታይ ንጉሴ ባለቅኔው መቼንባ ነበርሽ ከራሄል ያነሰ ንባ ንባ ይሆንም ጊዜው ካልደረሰ ብለው የተቀኙትም ለዚህ ነበር። ሚኒስትሩ በ1953 መፈንቅለ መንግስት ጊዜ የተገደሉት አቶ መኮንን ሀብተወልድ፣ ጋዜጠኛው የኤርትራና የኢትዮጵያ ጉዳይ ተፈሪ መኮንን፣ እንዲሁም የቀዳማዊ ኃይለ ሥላሴ መንግስት የተሰኙት ሶስት መጽሐፍት ደራሲ አምባሳደር ዘውዴ ረታ ሲሆኑ ድምጻዊው ለማ ገብረ ህይወት ነው። አጃቢዎቹ ደግሞ የሀገር ፍቅር ማህበር ዘማሪያን። ታሪክ የሰሩ ሰዎች ምን ጊዜም ሲታወሱ ይኖራሉ።
ጋዜጠኛ ንጉሰ አክሊሉን ለዚህ ዘገባቸው በጣም እናመሰግናለን። እለቱ ታስቦም እንዴት እንደነበረ ከ83 አመታት በፊት አስተውሰውናል። በጣም ደስ የሚል ዘገባ ነበር። እንግዲህ አድማጮች በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ለወጣቶች ተብሎ በአሜሪካ ድምጽ ሬዲዮ የሚዘጋጅ 30 ደቂቃ ፕሮግራም ነው። ጋቢና ቪኦኤ@vionis.com ኢሜል አድራሻችን ተጠቅማችሁ ዋካችሁ መልእክቶቻችሁን አስተያየቶቻችሁን አድርሱን። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ላይ አስተያየቶቻችሁን ለተተውልን መልእክቶቻችሁን ልታስቀምጡልን ትችላላችሁ። ከዚህ በመቀጠል የምንሄደው ደግሞ ወደ ባለም አቀፍ ደረጃ በአለም ዙሪያ ከፍተኛ የሆነ የከባቢ አየር ብክለትና የተለያዩ መገናኛ ብዙሃን ላይ የሚተላለፉ አጓጊ የንግድ ማስታወቂያዎች የህፃናትና የታዳጊዎች እድገት ላይ አሉታዊ ተጽዕኖ ያሳደረ መሆኑን ከሰሞኑ ይፋ ያደረገ አንድ ጥናት አለ። የአሜሪካ ድምጽ አሊሳ ሽላይን ከጄኔቫ በላከችው ዘገባ እንደሚከተለው ይደመጣል። በዓለም ዙሪያ ያሉ ህጻናትና የታዳጊዎች ጉዳይ ባለሙያዎች የህጻናት ጤናና መጻይጣ ፈንታ በአካባቢ ለውጥና በአደገኛ የንግድ ማስታወቂያዎች ሳቢያ አደጋ ውስጥ ገብቷል ይላሉ ነው። በዓለም የጤና ድርጅት የተባበሩት መንግስታት የህጻናት ፈንድ እንዲሁም ላንሴት በተሰኘው የብሪቲሽ የህክምና ሙያዊ መጽሔት ጥምረት የተደገፈው የጥናት 40 ነጻ ምሁራን ተሳትፈውበታል። ይህ መልካም ያልሆነ ሪፖርት ዓለም አቀፍ በሆነ የገበያ ስልትና የአካባቢያዊ ሁኔታ መራቆት ህጻናት ወደ ውፍረት በሽታ እየተገፉ ነው ይላል። ሳይንቲስቶች በቀጣዩ 10 ዓመታት የዓለም ሙቀት በ1.5 ዲግሪ ሴልሺየስ ይጨምራል ሲሉ ተነብያሉ። እንደ ሪፖርቱ ጸሐፊዎች ከሆነም በዚህ የአረንጓዴ ጋዝ ልቀት ሳቢያ በተከሰተው ዓለም አቀፍ ሙቀት ህጻናት እየተቸገሩ ነው። አንቶኒ ኮስቴሎ በለንደን ዩኒቨርሲቲ ኮሌጅ የዓለም አቀፉ የጤናና አስተማማኝነት ፕሮፌሰር እንዲሁም የዚህ ሪፖርት መሪ ናቸው። እንደሳቸው አባባል በዓለም ላይ ካሉ የከፉ የአየር ሁኔታዎች ሳቢያ ሰዎች እንደ ድርቅ፣ ጎርፍ፣ የወባ ወገድ እንዲሁም እነሱን ተከትለው የሚመጡ የወባና የትኩሳት በሽታዎች እየተጎዱ ነው።
poorest countries having a long way to go to let their children be healthy, but the wealthier countries are threatening the future of all children.
ችግረኛ ሀገራት የልጆቻቸውን ጤና ለመጠበቅ ረጅም ጉዞ ይጠብቃቸዋል። ነገር ግን ሀብታሞቹ ሀገራት ከፍተኛ የሆነ ካርቦን በመልቀቃቸው በመላ ዓለም ላይ ያሉ ህፃናትን መጻይ ህይወት ስጋት ላይ ጥለዋል።
ካስተሎ ህፃናትና ታዳጊዎች ላይ ትኩረታቸውን ያደረጉ ማስታወቂያዎች ዓለም አቀፍ አደጋ ናቸው ይላሉ። እንደሳቸው አባባል ጎጂ የሆኑ የጣፋጭ መጠጦች፣ ፈጣን ምግቦች፣ የአልኮልና የቁማር ማስታወቂያዎች የታዳጊዎች ጤናና እድገት ላይ አደጋ ጋርጠዋል።
We face a massive rise in child obesity, which will have long-term, lifelong effects. We've seen a tenfold increase in obesity.
አደገኛ የሆነ የህፃናት ውፍረት እያየን ነው። እንደ አውሮፓውያን አቆጣጠር 1975 ዓመተ ምህረት ከነበረው 10 እጅ የሚልቅ ውፍረት እያየን ነው። በዛን ወቅት 11 ሚሊዮን ህፃናት ብቻ ነበሩ በውፍረት የተጠቁት። አሁን ግን 125 ሚሊዮን ህፃናት አደጋ ላይ ናቸው። ማስታወቂያዎች ህፃናት ላይ ያነጣጠሩ ናቸው። በአንዳንድ ሀገራት በአመት ከ30,000 በላይ የቴሌቪዥን ማስታወቂያዎች ይታያሉ።
ኮስቴሎ በማህበራዊ ሚዲያዎች እየተስፋፉ የመጡና ህፃናት ላይ ያተኮሩ ማስታወቂያዎች አስጊ ናቸው ሲሉ ያስጠነቅቃሉ። የዚህ ሪፖርት ጸሐፊዎች ህፃናት የተሻለ ህይወት ይኖራቸው ዘንድ የካርቦን ዳይኦክሳይድ ልቀት እንዲቆም ጠይቀዋል። መንግስታት የህፃናት መብትን እንዲያከብሩ፣ የህፃናት ጤናን እንዲጠብቁ እንዲሁም በፖሊሲያቸው ውስጥም የህፃናት ድምጽ እንዲሰማም ጥሪ ያቀርባሉ። ብሔራዊ የሆነ የማስታወቂያዎችና የግብይት ቁጥጥር ማድረጊያ ረቂቆችና ስምምነቶችም በህፃናት መብቶች ውስጥ እንዲካተቱ ግፊት እያደረጉ ነው። ተሰናል ቪኦኤ ሀሪክ ብላችሁ በፌስቡክ ገጻችን ላይ መልእክቶቻችሁን አድርሱን። ተከተሉን በትዊተርም እንዲሁ #ጋቢናቤን በመጠቀም ልታገኙን ትችላላችሁ። ፕሮግራሙን በመምራት አብራችሁ የነበርኩት ኤደን ገረመው ነበርኩኝ። ዝግጅቱን በማቀናበር ደግሞ ኤልያስ አስማረ። መልካም ምሽት።
ኩን ራዲዮ ሰገለ አሜሪካቲ